በሐዋርያት ሥራ ላይ የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት ባጠገቤ ቆሞ ነበርና። የሐዋርያት ሥራ ምዕራፍ 27 ከቁጥር 23 ይላል። ቅዱስ ጳውሎስ የሚያመልከው ማንን ነው? ቢብራራልኝ።
ወደዚህ ጥያቄ ምላሽ ስንሄድ ታሪኩ የሚጀምረው ከምዕራፉ መጀመሪያ ቁጥር ላይ ምዕራፍ 27 ቁጥር 1 ላይ ስናየው ቅዱስ ጳውሎስ እና ሌሎች ተሳፋሪዎች ሆነው እንዲሁም ደግሞ በጊዜው ሹም የነበረው መቶ አለቃውም ወደ ጣሊያ ጉዞ እያደረጉ እንደነበረ ነው። እና በጉዟቸው መጀመሪያ ላይ ቅዱስ ጳውሎስ ይህንን አስቀድሞ ተረድቶ ስለነበረ እንዳይጓዙ ቢጓዙ ግን ችግር እንደሚያጋጥማቸው፣ ያ ችግር ደግሞ በንብረታቸው ላይ ብቻ ሳይሆን በሕይወታቸውም ላይ እንደሚመጣ አስቀድሞ ነግሯቸው ነበረ። ነገር ግን ቅዱስ ጳውሎስ የተናገረው ነገር ምንድን ነው? መቶ አለቃው ቅዱስ ጳውሎስ ከሚነግረው ንግግር ይልቅ የመርከቢቱን ሹፌር ያምን ነበር የሚል ቃል አለው። በዚህ ምክንያት ተነስተው ጉዟቸውን ቀጠሉ። ነገር ግን አሁንም በጣም ብዙ ተደጋጋሚ የሆነ መከራ በመርከብ ላይ ሳሉ በወደብ ላይ ገጥሟቸው ነበረ። ሁሉም እንደማይተርፉ ቆረጡ። ቅዱስ ጳውሎስ የተናገረው ነገር መጣ። በስተ መጨረሻ ላይ ግን አሁን ወደ ተነሳንበት ጥያቄ ስንነሳ የእግዚአብሔር መልአክ ለቅዱስ ጳውሎስ መልእክት ነገረው። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ ይላል ቁጥር 21 ላይ፣ እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንም ጥፋትና ጉደት እንዳታገኙ ይገባችሁ ነበር አለ። መጀመሪያ ነበር እኔን መስማት፣ አሁንም አይዟችሁ ብዬ መክራለሁ። ይህ መርከብ እንጂ ከእናንተ አንድስ እንኳን አይጠፋም አለ። አሁን የሚጠፋው መርከቡ ነው። እነሱ በሕይወታቸውን ለማትረፍ ብዙ ጥረዋል። ብዙ እቃ ወደ ባህሩ በእጃችን ወረወርን ያሉት ብዙ ቀን ፀሐይንም ከዋክብትንም ሳያዩ ትልቅ ነፋስ በርትቶባቸው ነበረ። አልበሉም፣ አልጠጡም። ነገር ግን አሁን የሚጠፋው መርከቡ ነው፣ ከእናንተ መካከል ግን ሕይወት አይጠፋም አለ። የእርሱም የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚያች ሌሊት ባጠገቤ ቆሞ ነበረና አለ። እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል፣ እነሆም እግዚአብሔር ካንተ ጋር ነው፣ የሚሄዱትን ሁሉ ሰጥቶሃል አለኝ ይላል። አሁን የሚናገረው ቅዱስ ጳውሎስ የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ የሚለው ቃል ቅዱስ ጳውሎስ የሚያመልከው በዚህ ቃል ብቻ ሳይሆን ሕይወቱን ወደ ክርስትና ከጀመረ ጀምሮ እስከ ፍጻሜ ስለ እግዚአብሔር ነው የሚናገረው። የሚመካውም በእግዚአብሔር እንደሆነ ደጋግሞ ነግሯል። አሁን እዚህ ጋር የተጠየቀው ምንድን ነው? የእርሱ የምሆንና ደግሞም የማመልከው የእግዚአብሔር። አሁን ቅዱስ ጳውሎስ የሚያመልከው ማንን ነው? እግዚአብሔርን። እየነገረው ያለው ደግሞ ምንድን ነው? የሚያመልከው እግዚአብሔር የላከለት መልአክ እና የማመልከው የሚለው የተቀጸለው ቃል ለመልአክ ሳይሆን ለእግዚአብሔር ነው። ስለዚህ የማመልከው እግዚአብሔር የላከልኝ መልአክ እንዲህ ብሎ ነግሮኛል፣ ከአንተ ጋር ካሉትም አንዲት ነፍስ አጠፋም። ለምን? ወደፊት ሄዶ እግዚአብሔር በጳውሎስ በቄሳር ፊት ሊቆምለት ስለሚገባ እንደውም ከአንተ ጋር ያሉትንም ነፍሳት እግዚአብሔር አሳልፎ ሰጥተሃል ብሎ ህዝቡን እንዲያረጋጋ ነገራቸው። ና ቅዱስ ጳውሎስ እዚህ ላይ የተናገረው የሚያመልከው የእግዚአብሔር መልአክ እንደ ረዳውና እንደ ነገረው ራዩን ገለጸለት። የሚያመልከው የሆነ የእግዚአብሔር የላከለት መልአክ ለማለት ተፈልጎ እንጂ ቅዱስ ጳውሎስ የሚያመልከው መልአኩን እንዳልሆነ በግልጽ የሚያሳይ ቃል ነው።
ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው ሰዎች ነፍሳት ለአውሬውና ለምስሉም ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። ራእይ ዮሐንስ ምዕራፍ 20 ቁጥር 4። ይህን ጥቅስ ይዘው ይህች ዓለም ከማለፏ እና መንግስተ ሰማያት ከመሰጠቷ በፊት ማዕከላዊ ዘመን እንዳለ ይናገራሉ። ትክክለኛው ትርጉም ምንድን ነው?
እንግዲህ ወደ ምላሹ ስንሄድ ይሄ ጥቅስ ወይም ይሄ ጥያቄ ማዕከላዊ ዘመን ወይም ማዕከላዊ ዘመን የሚለውን አስተሳሰብ መጀመሪያ ማየት ይኖርብናል። እነዚህ ሰዎች ወይም ይሄ ጥያቄ ሲነሳ ክርስቶስ ከተወለደበት ወደዚህ ምድር ከመጣበት ዘመን ጀምሮ እስከ መጻድ ድረስ ያለውን በሶስት ይከፍሉታል። ማይከላዊ ዘመን አለ ብለው የሚያስቡ ሰዎች የመጀመሪያ መጻት ይደረጋል ወይም አለ ብለው ያምናሉ። ክርስቶስ ሥጋ እስከለበሰበት እስከ መጀመሪያው መጻት የመጀመሪያው መጻት ይደረጋል። ከዛ ከተደረገ በኋላ እንደገና 100 ሺህ አመት ወይም ሺህ ዘመን በምድር ላይ ይነክሳል። ይሄንን ነው እንግዲህ ማይከላዊ ዘመን ብለው የሚናገሩት። ከዛ ባሻገር በዚህ በማይከላዊ ዘመን 1000 አመት ከነገሰ በኋላ ሁለተኛው መጻት ወይም የሁሉም ሙታን ትንሳኤ ይደረጋል የሚል አስተሳሰብ አላቸው። ይሄንን መላሽ سنመልስ ደግሞ ከመጽሐፍ ቅዱስ አስተምሮ ጋር ሙሉ በሙሉ የሚጋጭ ይሆናል። ይሄው ማይከላዊ ዘመን ላይ መጥቶ ከደጋጎቹ ጋር 1000 አመት ይነክሳል ብለው የሚያስቡት አመለካከታቸው ኢየሱስ ክርስቶስ ወደ ምድር ላይ ተወልዶ በመጣ ጊዜ የመጣው የዳዊትን መንግስት ሊመሰርት ነው ብለው ያስቡ ነበር። ነገር ግን አይሁድ ስላልተቀበሉት አልተሳካለትም። ስለዚህ አይሁድ ንስሐ ስላልገቡ ዳግም ሲመጣ ደጋግ ሰዎችን ከሙታን አስነስቶ እነርሱን ያስከተለ ያስተማረ 1000 አመት በመድር ላይ ይነክሳል ብለው ያስባሉ። መጽሐፍ ቅዱስ ግን የኃጢያተኛና የጻድቃን ትንሳኤ በተለያየ ጊዜ እንደሚደረግ አያመለክትም። እንደው መጽሐፍ ምንድነው የሚለው? ሐዋርያው ቅዱስ ዮሐንስ ስለዚህ ሲናገር በመቃብርም ያሉት ሁሉ ድምጹን የሚሰሙበት ሰዓት ይመጣል። መልካምም ያደረጉ ለህይወት ትንሳኤ፣ ክፉም ያደረጉ ለፍርድ ትንሳኤ ይመጣሉና በዚህ አታድንቁ ብሎ ሐዋርያው ቅዱስ ዮሐንስ ተናገረ። ስለዚህ ኢየሱስ ክርስቶስ በማይከላዊ ዘመን የሚባለው 1000 ዘመን መጥቶ ይነክሳል የሚለው ፍጹም ከመጽሐፍ ቅዱስ አስተምሮ ውጪ የሆነና የተሳሳተ ነው። ሌላው በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ سنመለከት የሰው ልጅ በክብሩ በሚመጣበት ጊዜ ከርሱ ጋር ቅዱሳን መላእክት ሁሉ ጋር ይመጣሉ። በዛን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹን እንደሚለይ እርስ በርሳቸው ይለያቸዋል። በጎችንም በቀኙ ፍየሎችንም በግራው ያቆማቸዋል ብሎ የኃጢያተኛና የጻድቃን ትንሳኤ በአንድ ጊዜ እንደሚደረግና ፍርድ አንድ ጊዜ ብቻ እንደሆነ ይታሰባል። ወይም የመጽሐፍ ቅዱስ አስተምህሮ ይሄ ነው። አንድ ጊዜ ብቻ ለፍርድ ይመጣል። ሺህ አመት ለንክስና አይመጣም። በአንድ ወቅት ኢየሱስ ክርስቶስ ለፍርድ አሳልፈው ለጲላጦስ በሰጡት ጊዜ ጲላጦስ አንተ የአይሁድ ንጉስ ነው እሱ ራሱን የአይሁድ ንጉስ ያደርጋል ብለው በከሰሱት ጊዜ ኢየሱስ ክርስቶስን ጲላጦስ አንድ ጥያቄ ጠይቀው አንተ የአይሁድ ንጉስ ነህ ብሎ ሲጠይቀው በመድር ላይ ንክስናን እንደማይሻ ለንክስናም እንደማይመጣ እርሱ ኢየሱስ ክርስቶስ ለጲላጦስ ሲመሰክርለት እንዲህ አለው። ኢየሱስም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎቼ ይዋግሉኝ ነበር። አሁን ግን መንግስቴ ከዚህ አይደለችም ብሎ ኢየሱስ ክርስቶስ በማይከላዊ ዘመን መጥቶ እንደማይነክስ ይናገራል። ሲመጣም የመጀመሪያው ዓላማ የወደቀ አዳምን ለማዳን እንጂ በአይሁድ ላይ መጥቶ ለመንገስ እንዳልሆነ መጽሐፍ ቅዱስ ሙሉ በሙሉ አስረግጦ ይናገራል። ስለዚህ ዘመነ ስጋዌን ከፋፍሎ ማስቀመጥ ከመጽሐፍ ቅዱስ አስተምህሮ የተሳሳተ እንደሆነ ልንገነዘብ ያስፈልጋል። ሌላው ይሄንን ጥያቄ ለመመለስ ማየት ያለብን ሺህ ዘመን የሚለውን ትርጉም ነው። ሺህ ዘመን የሚለው ትርጉም ምንድነው? መጽሐፍ ቅዱስ የጎደለውን ቁጥር ሞልቶ የተረፈውን አጉድሎ መናገር የመጽሐፍ ቅዱስ ልማድ ነው። ለምሳሌ ነብይ እግዚአብሔር ቅዱስ ዳዊት ሲናገር የሰው ልጅ እድሜ 70 ቢበዛ ደግሞ 80 ነው አለ። ይሄን ሲናገር የሰው ልጅ እድሜ ጣሪያው 70 እና 80 ማለት አይደለም። ለምን? ከዛ በላይ የኖሩ በጣም ብዙ ሰዎችን አይተናል። ከዛም በታች ደግሞ ያነሱትን አይተናል። በልጅነትንም ሞትን የሚቀምሱ አሉ። ነገር ግን የጎደለውን አምልቶ የተረፈውን አጉድሎ መናገር የመጽሐፍ ልማድ እንደሆነ በዚህ እናያለን። ለምሳሌ በመድር ላይ የወደቀ ዘርን ምሳሌ سنመለከት አንዱም 30 60 100 የሚያማረ ፍሬ አፈራ ይላል። ይሄ እያንዳንዱ እንደተሰጠው ብዙ እንዳተረፈ ለመናገር እንጂ ስንዴ 10 ብቻ አለያ ደግሞ 30 100 ብቻ ስንዴ ያፈራል ማለት እንዳልሆነ ልንገነዘብ ያስፈልጋል። ስለዚህ ሺህ ዘመን የሚለው የተወሰነ ወይም ሺህን ብቻ ቁጥር የሚወክል አይደለም። ሺህ ዘመን የተባለው እንደ ቤተክርስቲያን አስተምህሮ ሊቃውንት የሚስማሙበት በጠቅላላ ዘመነ ስጋዌን ጠቅልሎ ነው። ዘመነ ስጋዌን ጠቅልሎ ነው። በብሉይ ኪዳንም ስንመለከት ሺህ ቁጥር ለብዙ ነገሩ ተጠቅሶ እንመለከተዋለን። በአንደኛ መጽሐፈ ሳሙኤል ምዕራፍ 18 ቁጥር 7 ላይ የእስራኤላውያንና የፍልስጤማውያን ጦርነት ወቅት የተከሰተ አንድ ክስተት አለ። ጎልያድ እስራኤላውያንን እጅግ አስጨንቋቸው ስለነበረ ወደ ጦርነት መውጣትም አልፈለጉም። ልባቸው እጅግ ተሰብሮ ነበር። ነገር ግን የእግዚአብሔር ሰው የነበረው ዳዊት የጎልያድን መፎከር ትዕቢት ካየ በኋላ እኔ በእግዚአብሔር ኃይል አዋርደዋለሁ ብሎ ወደ ጦርነት ገባ። ከዛ ፊትም ጦርነቱ ተካሂዶ ነበር። ነገር ግን በእግዚአብሔር ኃይል ጎልያድን ድል ካደረገና ከገደለ በኋላ እስራኤላውያን ምስጋናቸውን ለዳዊት አቀረቡ። ሲዘምሩ ወይም ሲያመሰግኑ ምንድነው ያሉት? ሳኦል ሺህ ገደለ፣ ዳዊት 1000 ገደለ ብለው ተናግረዋል። ዳዊት 1000 ገደለ የተባለለት 1000 ሰዎችን ገሎ አይደለም። 1000 ማለት 10000 ነው፣ በሺኛ መቁጠር ነው። አንዱን ሰው ኃይለኛውን ሰው እንደ 10000 ሰው ወይም እንደ 1000 አድርገው ዳዊት 1000 ገደለ ተብሏል። ሳኦልም ከሱ ያነሰ ስለገደለ ወይም እርሱ የገደለው ሰራዊቶችን ተራውታደረን ነው ሳኦል ሺገደለ ብለውለታል። ስለዚህ ሺ የሚለው አንድ ነገር በጎላው ለመናገር ወይም ብዙ መሆንን ለመናገር እንጂ ቀጥታ 1000 ቁጥርን ብቻ ለማንሳት አይደለም። ለምሳሌ ሌላው ኢዮአስ በነገሰ ጊዜ ሴቶች ተሰብስበው ምን ብለውታል? ንጉስ ሺህ አመት ንገስ አሉት ይላል። ብዙ ጊዜ በብሉይ ኪዳን ታሪክ ስንመለከት ንጉስ ሺህ አመት ንገስ ይባላል። 1000 አመት የነገሰ ንጉስ በመጽሐፍ ቅዱስ ታሪክ ውስጥ የለም። ረጅሙን ዘመን የነገሰው 40 ዘመን ነው። ነገር ግን ሰፊ ዘመን ረጅም ወራት ንገስ ብሎ ለመመኘት የተደረገ ወይም የሚጠቀመበት ቃል ነው። ስለዚህ በአጠቃላይ መልኩ ጌታ ከተጸነሰበት ቃል ስጋ ሆነ ተብሎ ስጋዌ ከተፈጸመበት ጊዜ ጀምሮ እስከ መጨረሻው እስከ ዳግም ምጽአት ያለው ዘመን ይሄ ዘመነ ስጋዌ ነው። መጽሐፍ ቅዱስ 1000 ዘመን ብሎ የጠቀለለው ይሄን ነው። በመካከል ማይከላዊ ዘመን የሚባል ነገር የለም። ጥቅሱን ስናነበው ምንድነው የሚለው? የዮሐንስ ራእይ ምዕራፍ 20ን ስናይ ዙፋኖችንም አየው ይላል። በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸውን ሰዎች ነፍሳት ላውሬውና ለምስሉ ያልሰገዱትን ምልክቱን በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስም ጋር ሺህ ዓመት ኖሩና ነገሱ አለ። እነዚህ ለኢየሱስ ክርስቶስ ምስክሮች ሆኑ። እርሱ ሕያው የእግዚአብሔር ልጅ ነው ብለው፣ እርሱ የዓለም መድኃኒት ነው ብለው የመሰከሩትን እነዚህ አውሬው ይቃወማቸዋልና በዚህ ምክንያት ሰማይትነትን ያገኙ አክሊል የተቃዳጁትን እነርሱ ከክርስቶስ ጋር በዙፋን ከፍ ባለ በክብር ስፍራ በእግዚአብሔር መንግስት እንዳሉ ለማጠየቅ ነው። 1000 ዘመን ኖሩ የሚለው ፍርድ እስኪደረግ እነርሱም ቢሆን የሞቱት መተው እንደገና ፍርድ ይቀበላሉና በቀኝ መቆምን ዘላለማዊ ዋጋ ይሰጣቸዋልና 1000 ዘመን የሚለው ዘመነ ስጋዌውን በጠቅላላ አሁንም በክብር እንዳሉ፣ ነገሱ የሚለው በምድር ላይ በዘመነ ስጋዌ ባስተማሩ ትምህርት ዘላለማዊ ንግስና አግኝተው ከርሱ ጋር እንደሚኖሩ ለማጠየቅ ነው። ሌላው ነገሱ የሚለው አንድ ሰው በክርስቶስ አምኖ ንስሐ ገብቶ ስጋው ደሙን ተቀብሎ ከእርሱ ጋር የሚኖር ከሆነ ይሄ በንግስና የሚኖር ነው። ለምን? መድህን ዓለም ኢየሱስ ክርስቶስ ምን አለ? ስጋዬን የበላ ደሜን የጠጣ እኔ ከርሱ ጋር እርሱ ከኔ ጋር ይኖራል አለ። እና ነገሱ የሚለው ክብራቸውን ከፍ ከፍ ማለታቸውን ነው። በፍርድ ወንበር ወይም በዛ በዙፋኑ የተቀመጡት ነገሱ የሚለው ዛሬ በሰሩት ስራ ዘላለማዊ ንግስናን ወይም በክብር እንደተቀመጡ ነው። 1000 ዓመት ኖሩና ነገሱ የሚለው የክርስቶስ መንግስት 1000 ዘመን ብቻ አይደለም፣ የሚነክሰው ዘላለም ነው። የእግዚአብሔር መንግስት ንግስናው የማይፈጸም እስከ የሌለበት ዘላለማዊ ንግስና ነው። አሁን በሰሩት ስራ በዘመነ ስጋዌ በመሰከሩት ምስክርነት በዘላለም ተቀዳጅተው ዘላለም አክሊልን ተቀዳጅተው እንደሚኖሩ ነው። ሌላው ስለ ፍርድ ስናስብ ሐዋርያው ቅዱስ ጴጥሮስ የጠየቀው አንድ ጥያቄ አለ። በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ እንዲህ ብሎ ጠይቆ ነበር፣ እነሆ እኛ ሁሉ እንተን ተከተልንህ እንኪያስ ምን እናገኝ ይሆን አለው። ቅዱስ ጴጥሮስ ነው የጠየቀው። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብር ዙፋኑ በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገር ስትፈርዱ በ12 ዙፋን ትቀመጣላችሁ አለ። ትፈርዳላችሁ ሲል በቀኝና በግራ የማቆምን ስልጣን ለደቀ መዛሙርቱ መስጠት አይደለም፣ ነገር ግን በቀኝና በግራ ሊያስቆም የሚችለውን ትምህርት በዘመናቸው አስተምረው ስለነበረ ያ ትምህርታችሁ በ12ቱ ነገደ እስራኤል በህዝብ ሁሉ ላይ ሲፈርድ ወይም ሲያስፈርድ ይኖራል ለማለት ተፈልጎ ነው። ስለዚህ ጠቅለል ባለ መልኩ ስንመለከተው በዘመነ ስጋዊ 1000 ዘመን የተባለው ዘመነ ስጋዊውን ሙሉን እንጂ ክርስቶስ ወደ ምድር መጥቶ የደጋግ ሰዎችን አስነስቶ እያስተማረ 1000 ዘመን የሚቆይበትን አስተምህሮ ወይም ነገር ወይም ጊዜ አያሳየንም። ማይከለ ዘመን የሚባል ነገር የለም። የመጀመሪያ ትንሳኤ የሚል መጽሐፍ ቅዱስ ውስጥ ተጽፏል። የመጀመሪያ ትንሳኤ እንደ ቤተ ክርስቲያን እንደ መጽሐፍ ቅዱስ አስተምሮ ለየት ያለ የተወሰኑ ሰዎች የሚነሱበት ሳይሆን ዳግመኛ እስከሚመጣ ድረስ ሰዎች ንስሐ የገቡበትን ዘመን ክርስቶስን ያመኑበት ዘመን ያ የመጀመሪያው ትንሳኤ ነው። የመጀመሪያው ትንሳኤ ያለው ለሁለተኛው ትንሳኤ እድል አለው። ንስሐ የገባ ስጋ ወደሙ የተቀበለ የተጠመቀ ሰው ያመነ የተጠመቀ ሰው ይሄ ለሁለተኛው ትንሳኤ እድል አለው። ሁለተኛ ትንሳኤ የሚለው የሁሉም ስጋ የለበሰ ሁሉ የሚነሳበት በፍርድ የሚቆምበት ነው። ይሄኛው ግን ትንሳኤ ልቦና ይባላል። ሁለተኛው ትንሳኤ ደግሞ የስጋ ትንሳኤ የሚለውን ነው እንጂ የሚያሳየው ማይከለ ዘመን መኖሩን አያሳየንም።